ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ተነስተልኝ አድማጮቻችን፣ ሁለተኛው ክፍል ያንሳት ፕሮግራማችንን ዜናውን በድጋሚ በማስተማት እንጀምራለን። በማስከተልም የኢትዮጵያ ታሪክ ከንግስተ ሳባ እስከ ታላቁ ያድዋ ድል በብላቴን ጌታ ህሩይ ወልደስላሴ በ1928 ዓመተ ምህረት ከተጻፈው መጽሐፍ ያድዋን ድል ታሪክ ክፍል አንድ እናስተማለን። በዚህም የጠቅላላ ፕሮግራማችን ፍጻሜ ይሆናል። በቅድሚያ ዜና።
የወያኔው አገዛዝ የጉምሩክና የገበሬዎች ባለስልጣን ከበደ ጫኔ ነጋዴዎች ባመኑበት እንዲከፍሩ ይደረጋል በማለት ለሪፖርተር ጋዜጣ ሰጥቷል የተባለው ዜና መሰረተ ቢስ ነው በማለት አስተባብሏል። ከበደ ጫኔ ቀደም ብሎ ተናግሯል የተባለው በሌሎች የወያኔ ባለስልጣናት ያልተነገረ ከመሆኑም በላይ በወያኔ ባለስልጣናት መካከል የውስጥ ሽኩቻ የፈጠረ መሆኑ ተነግሯል። በሌላ በኩል በተለያዩ ከተሞች በነጋዴዎች ሲካሄድ የሰነበተው አድማና መጽ የቀጠለ መሆኑ ታውቋል። በአዲስ አበባ ከተማ በመርካቶና በአንዳንድ ቦታዎች በትናንትናው ዕለት ተዘግተው የነበሩ ሱቆች አገዛዙ ተከፍተዋል ብሎ ቢያወራም በዛሬውም ቀን በአንዳንድ ቦታዎች ሱቆች ተዘግተው መቆየታቸው ተወስቷል። በሻምፑና በጅማ የሚገኙ ነጋዴዎች ከትናንት ጀምሮ አድማውን የተቀላቀሉ ሲሆን በዛሬውም ዕለት አመጹን የቀጠሉ መሆናቸው ታውቋል። ከ30 በላይ የሚሆኑ ከፍተኛ የመንግስት የሥራ ኃላፊዎች፣ ደላሎችና ነጋዴዎች በሙስና ተጠርጥረው ከፍተኛ ክትትል ሲደረግባቸው ቆይቶ ዛሬ ማክሰኞ ሐምሌ 18 ቀን በቁጥጥር ስር መዋላቸውን የወያኔ ንብረት የሆነው ፋና ብሮድካስቲንግ ዘግቧል። ሰዎቹ የታሰሩት ከኃላፊነት ውጪ ለልማት መዋል የነበረበት የህዝብ ሀብት አጉድለዋል የሚል ምክንያት ከመሰጠቱ በስተቀር ስለ ግለሰቦቹ ማንነትም ሆነ ስለ ዘረፉት የገንዘብ መጠንና ስለነበሩበት የሥራ ዘርፍ የተገለጸ ነገር የለም። የወያኔ አገዛዝ ይህን እርምጃ ወሰድኩ የሚለው የህዝቡን ቁጣ ለማብረድና ህዝቡን ለማታለል መሆኑ ግልጽ ቢሆንም የአገሪቱን ሀብትና ዋና ዋና ዘራፊዎች የአገዛዙ ቁንጮዎች እና አባይ ፀሐዬ፣ አዜብ መስፍን፣ አርከበ ቁባይና ሌሎችም ላይ እርምጃ እስካልተወሰደ ድረስ ቅንጣትም ያህል ህዝቡ አመኔታ እንደማይኖረው ሊታወቅ ይገባል በማለት ብዙዎች አስተያየት ይሰጣሉ።
በኢትዮጵያ የጤና አገልግሎት አሳሳቢ ደረጃ ላይ መድረሱ ተገለጸ። በሀገሪቱ ውስጥ በአሁኑ ወቅት 411 የመንግስት የሕክምና ጣቢያዎችና 5540 ዶክተሮች ብቻ መኖራቸውን የገለጸው ዘገባ ለ17000 ታማሚዎች አንድ ዶክተር ብቻ እንዳለ አመልክቷል። ሀገሪቱ በዓለም ደረጃ ዝቅተኛ የሕክምና አገልግሎት ከሚሰጡ ሀገሮች መካከል አንዷ ስትሆን በኢትዮጵያ የሚኖረው 1 ሚሊዮን ህዝብ በ22 ዶክተሮች ብቻ የሚስተናገድ መሆኑን የዓለም አቀፍ መረጃዎች ይጠቁማሉ። በኢትዮጵያ ያለው የዶክተሮች እጥረት ከሌሎች ዝቅተኛ የጤና አገልግሎት ከሚሰጥባቸው ሀገሮች መካከል እንኳን የከፋ ነው። ለምሳሌ በሶማሊያ 1 ሚሊዮን ህዝብ በ35 ዶክተሮች፣ በጊኒ ቢሳው 45 ዶክተሮች፣ ቡርኪና ፋሶ 47 ዶክተሮች፣ መካከለኛው አፍሪካ ሪፐብሊክ 50 ዶክተሮች ሲስተናገዱ በኢትዮጵያ ግን 1 ሚሊዮን ህዝብ በ22 ዶክተሮች ብቻ ይስተናገዳል። በኢትዮጵያ ባለ ዘረኛ አምባገነን አገዛዝ ምክንያት በየጊዜው በርካታ ዶክተሮች ወደ ውጭ ሀገር የተሰደዱ መሆናቸው ቁጥሩ በከፍተኛ ደረጃ ሊቀንስ ይችላል ተብሏል። የህዝቧ ቁጥር 100 ሚሊዮን የሆነባት ሀገር 200 ራዲዮሊስቶች፣ 300 ፔዲያትሪሽያኖች እና 60 ሳይካትሪስቶች ብቻ መኖራቸውን መረጃዎች ሲጠቁሙ ሁኔታው አሳሳቢ ነው በማለት ብዙዎች ይናገራሉ። የህክምና መሳሪያዎችና የመድኃኒቶች እጥረትም የጤና አገልግሎቱን ችግር ያባባሱት ሲሆን እንደ አዲስ አበባ ባሉ ከተሞች ህመምተኞች በመንግስት ሆስፒታሎች ህክምና ለማግኘት በርካታ ቀናት መጠበቅ ያለባቸው ከመሆኑም በላይ ብዙዎች ተራ ሲጠብቁ በሌላ ተላላፊ በሽታ የሚለከፉ መሆናቸውም ተነግሯል። የመኖሪያ ፍቃድ ሳይኖራቸው በሳውዲ አረቢያ የሚኖሩ ዜጎች ከሀገር እንዲወጡ የተሰጠው የቀን ገደብ በዛሬው ዕለት ያበቃ ሲሆን ከእንግዲህ ወዲህ ስደተኞች ከሀገር የሚወጡት በማስገደድ ብቻ ይሆናል የሚል መግለጫ ተሰጥቷል። በሳውዲ አረቢያ 400,000 በላይ የመኖሪያ ፍቃድ የሌላቸው ኢትዮጵያውያን የሚኖሩ መሆናቸው ሲገመት እስካሁን ድረስ የተመለሱት 60,000 ብቻ መሆኑ ታውቋል። የወያኔ አገዛዝ ስደተኞቹ እንዲመለሱ ከፍተኛ ቅስቀሳና እንቅስቃሴ ያደረገ ቢሆንም ብዙዎች ስደተኞች ተመልሰው ባስከፊ የወያኔ አገዛዝ ስር ከሚሰቃዩ እዚያው ሆነው የሚደርስባቸው ማየት ስለመረጡ ብዙዎች ሳይመለሱ ቀርተዋል። በተያያዘ ዜና በሳውዲ አረቢያ የፓኪስታን ተወላጅ የሆነን ታክሲ ነጂ በጩቤ አስፈራርተው ገንዘብ ዘርፈዋል የተባሉ ሁለት ኢትዮጵያውያን በመንግስቱ ባለስልጣኖች አንገታቸው ተቀልቶ የተገደሉ መሆናቸውን ሪያድ ዴይሊ የተባለ የአገሪቱ ጋዜጣ ዘግቧል። የሳውዲ አረቢያ አረመናዊና አሰቃቂ የሆነ ቅጣት አፈጻጸም በዓለም አቀፍ ደረጃ የተወገዘ መሆኑ ይታወቃል። ሰኞ ሐምሌ 17 ቀን 2009 ዓ.ም በቱኒዚያ ዋና ከተማ በቱኒስ ተሰብስበው የነበሩት 14 የአፍሪካና የአውሮፓ ህብረት የአገር ሚኒስትሮች የሜዲትራኒያን ባህር አቋርጠው ወደ አውሮፓ ስለሚሰደዱ የስደተኞች ሁኔታ ተነጋግረው መፍትሄ ሐሳቦች ላይ ስምምነት ላይ ደርሰዋል። ስደተኞቹ ለምን ከሀገራቸው እንደሚወጡ ውይይት የተካሄደ ሲሆን በአስተላላፊዎች ላይ እርምጃ ለመውሰድና ለስደተኞቹ ትምህርት ለመስጠት ስምምነት ላይ የተደረሰ መሆኑ ታውቋል። ለአስተላላፊዎቹ ምቹ ሁኔታ የፈጠረው የሊቢያ ውስጥ ሁኔታ መሆኑን ተሰብሳቢዎቹ የተገነዘቡ ሲሆን በፈረንሳ አማካይነት በሊቢያ የሚገኙት ተፎካካሪ ወገኖች የሚያካሂዱት የእርቅ ስብሰባ ውጤታማ መሆኑ ችግሩን ለማቃለል ይረዳል ተብሏል። ባለፉት 7 ወራት ከአፍሪካ ጣሊያን የገቡ ስደተኞች ቁጥር 84000 መሆኑ ሲገለጽ ካለፈው አመት የ20 በመቶ ጭማሪ አሳይቷል ተብሏል። በተመሳሳይ ዜና 2000 የሚሆኑት በጉዞ ላይ የሞቱ መሆናቸው ታውቋል።
አድማጮቻችን ለዛሬ ያለን ዜና በዚሁ ይጠቃለላል።
Na demogele, 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 na dem ወፌ ቆመች ካሳይ አረ ጉድ እኮ ነው ጎበዝ ላምባሎ አለችበት ኩበት ሲለቃቅም ባልሰራው ጀብዱና ባላልበት ሜዳ በባዶ ሲፎክር እክሩን ሳስገባ ጥይቱን ሳይተኩስ የጠላት ጦር ሳይጥል ውሸቱ ጠንዝቶ ክደቱ ሲወጠር ጠባብ አንጃ ባንዳ የፋሽስ ቅሪቱ ባህር ማዶ ሆኖ ተማለቅ ባገር መላን ፈልግ እንጂ መስሁን እንስጥጂ ኮያኔ ደባልቀል የምን መደናገር የምን ሸብረክ ሸብረክ አንገትን ማቀርቀር የማይገባውን ወፌ ቆመች ያልን ትግሉን ሳናስገድል እኳየናቸው አይደል ትላን ከጧቱ ከኛ በላይ ላሳር ብለው ሲሟገቱ ያለ ምንም ትግል በኩርኩም ተገጭተው እጅ ግር ሲሰጡ የክንቦትን አመት በባይዳን ታዘው ወያኔን ለመጥቀም ማጅራቱን ሲያስመጡ ቅንጅትን አፍርሰው በታት ነው ሲሮጡ ታዲያ ብራንች እልሞብን ተስፋችን ተማጣው አገር ስትበደል ያን ግልምጫ ፈርተው ከጠላት ጫማ ስር ወርቆ ሲንከባለል ከቱባው ጠላታችን ከሻቢያ ወግኖ ትግሉን ሲያስተጓጉል እኮ ምኑን አምነን ምንስ አለውና ወፌ ቆመችን በል እንዲ ብለው ነበር አባው ሲተርቱ ሽዝም በቢሰባሰቦስ ከምቢያን አይከፍ ቢሄዱን ሆኖ ከዲያስፖራው መንደር ዘጭ ዘጭ ያለ የሳልቫጅ ከስ አደር ከውያኔም አልዱን ፍርፋሪያ ጉርሱን ብሎ ለምን ጀመር በሻገተውኔ ትግሉን ሲያራክሱት በሚልጃ በልመና እንኳን ወፈ ቆመች ማለት ይቅርና በልቡስ ለመሳብ መሽ ሆነለትና አንዴ ስደት መንግስት ሌላ ጊዜ ሸንጎ ደጅ ጥናት ቢያበዙ ለምራብ አለሙ ቆሾ ተሰባስቦ እየሆነባቸው ቅዝኑ ወዲህ ፍየል ባህር ማዶ ህብረት ለመመስረት መልክ ሲደርሳቸው ሁሉም ጀሮ ደፍኖ ምድረ ዘጭ መረጭ ቂጥ ገልቦ ክንርንብ ሲደልቅ አታሞ እንዴት ይቻለናል ወፌ ቆመች እያልን በቦታ ልናጅብ ለዜሮ ለባዶ እኳሁንም ቢሆን እህ ብለስ ማን ያገር ልጅ ወገኔ ለኢትዮጵያ ጥቅም ትላንት ሆነ ዛሬ ከፊውዳል ከፋሽስት ከጠባብ ወያኔ ለርካሽ ስልጣን ብሎ ያልተሞዳም ወደ አገርን በመክዳት ለባዕድ ጌታ አድሮ ያልተንበረከከ በጀግና አባላቱ ለአገሩ ሁሉና ግሩምቦ ተናንቆ ታግሎ ያታገለ ግንባር ቀደም ሆኖ ዛሬም ለወያኔ የእግሩ ሰዓት የሆነ እኮ እናንት ንገሩኝ ሀቀኛ ድርጅት ከኢህአፓ በቀር ሌላ እስኪ ማን አለ? እና አሁንም ቢሆን ከሀቀኛ ታጋዮች ህብረትን መስርተን ለከርሶ አዳሪውን ለባዕድ አምላኪ ፋሽስት ናፋቂውን አንገዋለን ጥለን በልመና ሳይሆን ጸንተን በመዋጋት ድልን ተቀላጅተን ኢትዮጵያን እናድን ላንዴና ለሁሌም ወያኔን አውድመን ኢትዮጵያ ለዘላለም ትኖራለች።
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
የኢትዮጵያ ታሪክ ከንግስተ ሳባ እስከ ታላቁ ያድዋ ድል በብላቴን ጌታ ሁሩይ ወልደ ስላሴ በ1927 እስከ 1928 ተጻፈ። ክፍል 1 በአጼ ምኒልክና በኢጣሊያ መንግስት መካከል በውጫሌ ስለተደረገው ውል ኮንት አንቶኔሊ ንጉስ ምኒልክ በአጼ ዮሐንስ ላይ እንዲነሱ ለማድረግ ከብዙ ዘመን ጀምሮ ሲጣጣር ነበርና አሁን በአጼ ዮሐንስ ሞት ሐሳቡ ሁሉ የሚቃናለት ስለመሰለው ንጉስ ምኒልክ በአምባሰል አውራጃ ውጫሌ በሚባል አገር ሰፍረው ሳሉ አስቀድሞ ያዘጋጀው የውል ሐሳብ ይዞ ቀርቦ እንግዲህ የአጼ ዮሐንስ ነገር ከተጨረሰልን ከብዙ ዘመን ጀምሮ ልናደርገው አስበን የቆየነውን በሁለቱ መንግስቶች መካከል ጸንቶ የሚኖር የወዳጅነት ውል እንድንዋዋልና እንድንፈራረም ፈቃዶ ይሁንልኝ ብሎ ስላመለከታቸው በኢጣሊያ ቋንቋ የተጻፈውን ቃል በጥንቃቄ ሳይመረምሩ በኮንት አንቶኔሊና በአስተርጓሚው በግራዝማች ዮሴፍ ንጉሴ እምነት እሺ ብለው ከዚህ ቀጥሎ ያለውን ውል ተፈራረሙ። የኢጣሊያ ንጉስ ኡምበርቶ በስም መጀመሪያ የኢትዮጵያ ንጉሰ ነገስት ዳግማዊ ምኒልክ ዘኢትዮጵያ መንግስት ለኢጣሊያ መንግስት የሚጠቅም ለልጅ ልጅ የሚኖር ሰላምና እርቅ ለማድረግ የፍቅርና የንግድ ውል ተዋዋሉ። የኢጣሊያ ንጉስ ኮንት አንቶኔሊን በኢጣሊያ መንግስት ዘውድ ኒሻን ኮማንዳቶሬ ተብሎ የተሾመ በአልዛርና በሞሪስ ኒሻን ካቫሊየሬ ተብሎ የተሾመ ተመርጦ እንደራሴ ሆኖ ወደ ንጉሰ ነገስት ምኒልክ ሙሉ ስልጣን ተቀብሎ የተላከ የተቀበለውንም ሙሉ ስልጣን በንጉሰ ነገስት ምኒልክ ፊት በእርግጥ የተቀበለ ስለሆነ ንጉሰ ነገስት ምኒልክ የኢትዮጵያን አልጋ የወረሱ እርሱ ስለሆኑ ይህን ከዚህ ቀጥሎ የተጻፈውን ውል ከኢትዮጵያ ንጉሰ ነገስት ምኒልክ ጋር ተዋዋል። መጀመሪያ ክፍል በኢጣሊያ ንጉስና በኢትዮጵያ ንጉሰ ነገስት መካከል በወራሾቻቸውና በህዝቦቻቸው እነዚህንም በተጠጉ ህዝብ መካከል ሰላምና ፍቅር ሳይጎድ ለዘወትር ለልጅ ልጅ ይኖራል። ሁለተኛ ክፍል እነዚህ ሁለቱ አሁን የተዋዋሉት በየሀገራቸው በየምስለኔዎቻቸው ይነጋገራሉ። አንዱ ካንዱ ሀገር ቆንሲልም የቆንሲል ወኪልም መሾም ይቻላቸዋል። نزيم شموچ اند اوروبا نگستات سرات متافرنا مكبر ايگور لباچو سوستنيا كفل بنزيح بولت نگستات وسن تابن ناكرکرن داين نسا باوك ايتمرتو كولتو وغنوچ ولت شماق الليوش لكو بمايت افاملكت يگزاتون دنبر يوسنالو ከድንበሩ ወዲህ የሚጨመሩት አገሮች እነዚህ ናቸው። የደጋው አፋፍ ከኢትዮጵያና ከኢጣሊያ መሃል ወሰን ይሆናል። ከራፋሊ ጀምሮ ሃላይና ሰገነቲ አስመራ ሶስቱ የኢጣሊያ መንግስት መንደር ይሆናሉ። ዳግመኛ በቦገስ በኩል አዲንፋስና አዲዋንስ በኢጣሊያ ድንበር ውስጥ ይሆናሉ። ከአዲዋንስ መንደር ጀምሮ ከምስራቅ ወደ ምዕራብ ባቀና ይከፈላል። አራተኛ ክፍል የደብረ ቢዘን ገዳም ከነጉልቱ ከነርስቱ የኢትዮጵያ መንግስት እንደሆነ ይቀራል። የጦር አምባ መሆን ግን አይቻለውም። አምስተኛ ክፍል ከምጽዋ የሚወጣ የንግድ ዕቃ የሚገባም የንግድ ዕቃ ከ108 በገቢ ዕቃ እየተገመገመ በገቢ አንድ ጊዜ ይከፈላል። ስድስተኛ ክፍል የጦር መሳሪያ ንግድ በምጽዋና በኢትዮጵያ መካከል የሚመላለሰው ለንጉሰ ነገስት ብቻ ይፈቀድለታል። ሲያስመጡም ባለማህተም ደብዳቤውን ለኢጣሊያ ሹማምንት እየላኩ ያስመጣሉ። ነፍጡንም የያዘውን ሰፈር ከምጽዋ ጀምሮ እስከ ኢትዮጵያ ድንበር ድረስ የኢጣሊያ መንግስት ወታደሮች ዘበኛ ሆነው ይሸኛሉ። ሰባተኛ ክፍል የነዚህ የሁለቱ ውል ያደረጉ ነገስታት ዜጎች የንግድ ዕቃቸውን ይዘው አንዱ ካንዱ አገር መሄድና መምጣት ይቻላቸዋል። በየመንግስቱና በየወረዳው ባለው ሹም ጥግነት ደስ ብሏቸው ይመላለሳሉ። ነገር ግን ከሁለቱም ወገኖች የጦር መሳሪያ የያዘ ብዙ ሆኖ ካንዱ ድንበር ወደ አንዱ ድንበር መተላለፍ ተከልክሏል። እንዲህም ማለት አንዱ ያንዱን ከብት እንዳይዘርፍ በሁሉ ነገር እንዳይነካካ ተከልክሏል። ስምንተኛ ክፍል የኢጣሊያ ሰዎች በኢትዮጵያ፣ የኢትዮጵያ ሰዎች በኢጣሊያ። የኢጣሊያ መንግስት በሚገዛው ሀገር ቢሆንም እንዳንዱ ልማድ መግዛት፣ መሸጥ፣ መከራየት ይቻላቸዋል። ለተነኛ ክፍል የነዚህ የሁለቱ ነገስታት ዜጎች አንዱ ካንዱ አገር ቢሄድ በሃይማኖታቸው ይኖራሉ። አስረኛ ክፍል የኢጣሊያ ሰውና የኢጣሊያ ሰው የተከሰሱ እንደሆን እነዚያ በመረጡት ዳኛ ለዚያውም ተያይዘው ምጽዋ ወርደው ይዳኛሉ። የኢትዮጵያና የኢጣሊያ ሰው የተጣላ እንደሆነ ግን የኢትዮጵያ መንግስት ወኪልና የኢጣሊያ የምጽዋሹም አንድነት ሆነው ይዳኛሉ። 11ኛ ክፍል የኢጣሊያ ሰው በኢትዮጵያ ይሞት እንደሆነ የኢትዮጵያ ሰው በኢጣሊያ ሀገርና የኢጣሊያ መንግስት በሚገዛው ሀገር ይሞት እንደሆነ ከሟቹ መንግስት ወገን ገንዘቡን የሚቀበል ሰው እስኪመጣ ድረስ የሁለቱ ነገስታት ሹማምንት ገንዘቡን ጠብቀው ያስቀምጣሉ። 12ኛ ክፍል በማናቸውም ኃጢአት ተከሶ የተያዘ የኢጣሊያ ሰው በኢጣሊያ ሹማምንት ይዳኛል። ስለሆነ ግን ታላቅ ኃጢአት ሰርቶ የተገኘውን የኢጣሊያን ሰው ፈጥኖ ይዘው ለምጽዋ ሹማምንት መስጠት ነው። ደግሞ በኢጣሊያ መንግስት ግዛት የኢትዮጵያ ሰው ታላቅ ኃጢአት ሰርቶ የተገኘ እንደሆን በኢትዮጵያ ዳኛ ይዳኛሉ። 13ኛ ክፍል የኢትዮጵያ ንጉሰ ነገስትና የኢጣሊያ ንጉስ ብርቱ ኃጢአት የሰራ ሰው ካንዱ ግዛት ወደ አንዱ ግዛት ሸሽቶ ይሄደ እንደሆነ ሁለቱም እያሰሩ ይልካሉ። 14ኛ ክፍል የባሪያ ንግድ በክርስቲያን ሃይማኖት የተከለከለ ስለሆነ የኢትዮጵያ ንጉሰ ነገስት በሚቻላቸው ነገር ሁሉ በአገራቸው ባሪያ እንዳይነገድ ይከለክላሉ። 15ኛ ክፍል ይህ አሁን የተጻፈው ውል ለኢትዮጵያ መንግስት ሁሉ ውል ነው። 16 ያክፍል ይህ ውል በተደረገ ከአምስት ዓመት በኋላ ከሁለቱ መንግስት አንዳቸው ውል ለመጨመር ወይም ለመለወጥ የፈለጋቸው እንደሆነ ከአመት በፊት አስቀድሞ መናገር ይገባቸዋል። ነገር ግን የንግድ ውል ብቻ ማረም ማስተንቀቅ ይቻላቸዋል እንጂ ዛሬ የተለየውን የድንበር ወሰን ማፍረስ አይቻላቸው። 17ኛ ክፍል የኢትዮጵያ ንጉሠ ነገሥት ከአውሮፓ ነገሥታት ለሚፈልጉት ጉዳይ ሁሉ በኢጣሊያ መንግስት አጋዥነት መላላክ ይቻላቸዋል። 18ኛ ክፍል የኢትዮጵያ ንጉሠ ነገሥት ከሌላ መንግስት ሰዎች ጋር የጥበብ የንግድ ነገር ለመዋዋል የፈለጉ እንደሆነ ከሁለቱም ውል አንድ እንደሆነ ለኢጣሊያ ሰው ይሰጡታል። 19ኛ ክፍል ይህ አሁን የተደረገው ውል በአማርኛና በኢጣሊያ ቋንቋ ትክክል ሆኖ ተገልብጦ ሲያበቃ የታመነ ምስክር ይሆናል። 20ኛ ክፍል ይህ አሁን የተጻፈው ውል ለሮማ ከተማ ፈጥኖ ይጠነቀቃል። ነገር ግን ይህን ውል ኮንት ፒየትሮ አንቶኒሊ በኢጣሊያ ንጉሥ ስም ከንጉሠ ነገሥት ምኒልክ ጋር ተዋውለው አትመው ጨርሰዋል። በሚያዝያ 25 ቀን 1881 ዓመተ ምህረት በውጫሌ ሰፈር ተጻፈ። 아ጼ ምኒልክ በውጫሌ ላይ ከኮንት አንቶኒሊ ጋር ውሉን ተፈራርመው በቋና ላይ የሹምሽሩን ነገር ከጨረሱ በኋላ ወደ ሸዋ ተመልሰው በሐምሌ 9 ቀን እንጦጦ ከተማ ገቡ። ደርቡሽ ግን 아ጼ ምኒልክ ወደ ሸዋ መመለሳቸውን ስለሰማ በነሐሴ ወር እንደገና ወደ ጎንደር ወጥቶ ከቀድሞ አደጋ የተረፉትን ሽማግሌዎችን ሁሉ በሰይፍ ገደላቸው። ከነዚህም መካከል የጥቂቶቹን ስም እንጽፋለን። መምህር ወልደ ሚካኤል የሚባሉት የሐዲስ መጻሕፍት ስመጥሩ መምህር ነበሩና በጉባኤ ተቀምጠው ሲያስተምሩ ደርቡሽ መጣ ሲሉ ቢሰሙ ከእናንተ መካከል የፈራ ቢኖር ወጥቶ ይሽሽ፣ ያልፈራ ግን ከኔ ጋር ይቆይ እያሉ ለደቀ መዛሙርቶቻቸው ሲናገሩ ወዲያው ደርቡሽ ሰይፉን መዞ ገብቶ በጉባኤው መካከል ቆመ። መምህር ወልደ ሚካኤልም ከሰባቱ ደቀ መዛሙርቶቻቸው ጋር ናምን በክርስቶስ አምላክነ እያሉ በሰማዕትነት አረፉ። ደግሞ አንጣጭ ፈንታ የሚባል ልጁን በክንዱ እንደታቀፈ ደርቡሽ መጣ ቢሉት ልጄ ሆይ መቼም ሞት አይቀርልንምና ዛሬውኑ እንወረደው እያለ የክርስቶስን ስም እየጠራ በሰማዕትነት አረፈ። ሶስተኛም አእምሮ የሚባል ለጎንደር ባዕታ መሪጌታ በድምፀ መልካምነቱና በዜማው እጅግ ስመጥሩ ነበር። ደርቡሽ በመጣ ጊዜ ሸሽቶ ካመለጠ በኋላ ሚስትህ ተማረከች ብለው ቢነግሩት እግዚአብሔር አንድ ያደረገውን ሰው አይለየውም ብሎ እንደገና ተመልሶ ወደ ደርቡሽ ሰፈር ገባ። በዚያም ሚስቱን አግኝቶ ከእርሷ ጋር ለባርነት ወደ መተማ ወረደ። ነገር ግን ትምህርቱ የዜማ ትምህርት ነበር እንጂ መጻሕፍትን ተምሮ የእግዚአብሔርን ትዕግስትና ኃይል አያውቅም ነበርና እግዚአብሔር እኔን ክርስቲያኑን በእስላም አሳልፎ መስጠቱ ከክርስቲያን እስላምን ቢወድ አይደለምን ብሎ ማተቡን በጥሶ ቁርአን ተምሮ የእስልምና ሃይማኖት መምህር ሆኖ ሊኖር በዚያው አረፈ። ለኦል ደጃዝማች መኮንን በአጼ ምኒልክ ተልከው ወደ ኢጣሊያ አገር ስለመሄዳቸው ኮንት አንቶኔሊ ከአጼ ምኒልክ ጋር በኖረበት ዘመን ሁሉ በአጼ ዮሐንስና በንጉሥ ምኒልክ መካከል አንድነትና ፍቅር እንዳይሆን በሚቻለው ሁሉ ይጥር ነበርና አጼ ዮሐንስን በንጉሥ ምኒልክ ላይ ለማስቆጣት ሲል አንድ መልእክተኛ ወደ ኢጣሊያ አገር እንዲልኩ እያለ ለንጉሥ ምኒልክ እያመላለሰ ይመክራቸው ነበር። ንጉሥ ምኒልክም ምክሩን ተከትለው መልእክተኛ ለመላክ ፈቃደኛ ሆነው ሳለ አጼ ዮሐንስን በመስጋት ሐሳባቸውን ሳይፈጽሙ ቆይተው ነበር። አሁን ግን የአጼ ዮሐንስ ነገር ሁሉ በሞት ስለተጠቃለለና የኢትዮጵያን መንግስት አደረደለው የመያዛቸውን እርግጠኝነት ካወቁት በኋላ ከመሳፍንቶቻቸውና ከመኳንንቶቻቸው መካከል ለሁል ደጃዝማች መኮንንን መርጠው ወደ ኢጣሊያ ሀገር ለመላክ ቁርጥ ሐሳብ አደረጉ። በኢትዮጵያ በቀድሞ ነገስታት ዘመን ወደ ውጭ ሀገር መልእክተኛ ለመላክ የታሰበ እንደሆን በሊቅነቱ የታወቀ ከቤተ ክህነት ወገን አንዳንድ ሰው እየተመረጠ ይላክ ነበር እንጂ ከመሳፍንትና ከመኳንንት ወገን ተልኮ አያውቅም። ይኸውም በአጼ ያዕቆብ ዘመን ወደ ሮሜ አቡነ ኒቆዲሞስ፣ በአጼ ልብነ ድንግል ዘመን ወደ ፖርቱጊዝ ጸጋ ዘአብ እንደተላኩት ነው። አንዳንድ ጊዜ ደግሞ ለንግድም ለሌላ ጉዳይም ወደ ኢትዮጵያ እየመጡ የሚኖሩ የውጭ አገር ሰዎች አይታጡም ነበርና ከነዚያ መካከል በንጉሱ ዘንድ በጣም የታወቀውና የተለመደው እየተመረጠ ይላክ ነበር። ይኸውም በአጼ ልብነ ድንግል ዘመን ማቴዎስ የሚባል የአርመን አገር ሰው፣ በአጼ ሰርሰር ድንግል ዘመን ጴጥሮስ የሚባል የስፓኒያ አገር ሰው እንደተላኩት ነው። አሁን ግን በአጼ ምኒልክ ዘመን ጥቂት ጥቂት የስልጣኔ ሥራ ስለተጀመረ የነጋሲነት ዘር ያላቸውን ያክስታቸውን የልዕልት ተናኝ ወርቅ ልጅ ልዑል ደጃዝማች መኮንንን መርጠው በመላካቸው የኢጣሊያ መንግስት የአጼ ምኒልክን የወዳጅነት መልእክት ከፍ አድርጎ ገምቶት ነበር። ልዑል ደጃዝማች መኮንን የነጋሲ ተወላጅ በመሆናቸው ላይ ድሮዋ ኢንተርናሽናል የሚባለውን የዓለም መንግስታት የተስማሙበትን ደንብና ህግ ከውጭ አገር ሰዎች በመስማት ስለለመዱ በጣም የታወቁ ነበሩና አጼ ምኒልክ ማናቸውንም የውጭ አገር ጉዳይ በልዑል ደጃዝማች መኮንን በኩል እንዲጨረስ ያደርጉ ነበር። ይህም አደራረግ በዚያ ዘመን በአገራችን ስላልተለመደ ነው እንጂ የውጭ ጉዳይ ሚኒስትር እንደማለት ነው። ልዑል ደጃዝማች መኮንን በዲፕሎማቲክና በፖለቲካ ሥራ በጣም የሰለጠኑ በጦርነትም ረገድ ስመጥር አርበኛ በመሆናቸው ላይ ለአጼ ምኒልክ በልዩ ታማኛቸው ነበሩ። ከኢትዮጵያ ሰዎችም አልፎ በውጭ አገር ሰዎች ዘንድ እጅግ የተመሰገኑ ነበሩ። የውጭ አገር ሰዎች የደጃዝማች መኮንንን ዕውቀትና ረቂቅ የሆነ ሥራቸውን እያዩ ንጉሥ ምኒልክ ቢሞቱ እንኳ አልጋውን ለመውረስ የሚገባቸው ደጃዝማች መኮንን ናቸው እያሉ ይናገሩላቸው ነበር። ይህም ሁሉ ሲሆን የነጋሲ ተወላጅ ወይም የንጉሥ ባለሟል ነኝ በማለት በማንም ላይ ኩራትና ጠቢብ አልነበራቸውም። ወደ ኢጣሊያም ሀገር የተላኩት በዚህ ሁሉ ዕውቀታቸውና ታማኝነታቸው ስለተመረጡ ነው። ተልከው ሲሄዱ የውጫሌን ውል የተረጎመው ግራዝማች ዮሴፍ ንጉሴ አስተርጓሚ ሆኖ ሂዶ ነበር። ከመኳንቶቻቸውም ወገን ተከትለው የሄዱት ቀኛዝማች ገነሜ፣ ቀኛዝማች ቆለጭ፣ ቀኛዝማች ተገኔ፣ ባላምበራስ አሰግድ፣ መምህር ወልደ ሚካኤል ነበሩ። ደጃዝማች መኮንንም ከሐረር ተነስተው ወደ ኢጣሊያ ዋና ከተማ ወደ ሮማ በደረሱ ጊዜ በታላቅ ማዕረግና ክብር ተቀበሏቸው። አጼ ምኒልክም ደጃዝማች መኮንንን በቃል ልኬዋለሁና ይነግሮታል የሚል የሰላምታ ደብዳቤ ብቻ ለግርማዊ የኢጣሊያ ንጉሥ ጽፈው ነበርና ልዑል ደጃዝማች መኮንን የሰላምታውን ደብዳቤ ካስረከቡ በኋላ በንጉሱ ፊት ቆመው በቃል የተላኩትን አራቱን ጉዳዮች በግራዝማች ዮሴፍ አስተርጓሚነት ተናገሩ። አንደኛው ጉዳይ የኢትዮጵያ መንግስትና የኢጣሊያ መንግስት ማናቸውንም ነገር ለመጠያየቅ ፍቅራቸው የተገለጠ እንዲሆን ነው። ሁለተኛው በኮንት አንቶኔሊ በፊትም በፍቅር የተደረገው ውል እንዲታደስ ነው። ሶስተኛው የኢትዮጵያና በአስመራ ያሉት የኢጣሊያ መኳንንት ሁኔታ ሰላምና ፍቅር እንዲሆንና በውጫሌም የተደረገውን የድንበር ውል እንዲጠብቁ ነው። አራተኛው ጉዳይ የኢትዮጵያ ንጉሠ ነገሥት ከኢጣሊያ መንግሥት ተስማምቶ ለአገሩ ጥቅም የሚሆነውን የንግድ ሥራ ከማስፋት በቀር ليلا حساب اندليلو لما رقاقتنو يا إيطاليا منقوس دجاز ماش مكونن يتناقرو تنقال سمتو ملاشون آسبن وداغرو بمين ملاسو بتيزي الناس تابوكال لنبلو لما رفيا ودتزقال جلاتشو سفرا سددواتشو بمين ملاسو بتنجيزي بنقرو هلو تسمامتو بولوم يمي تشمرو تشمرو يمي تادسو متادسو تفرارمو كروما تنسو نقرقل جنا وديتو في سايدرسو بأسمرا يالو جنرال بالدي سارا يمي بالو بوچالي بتفرمو بسوستن يوكفل يتسعفو يوسن والعفرسو وده مرابنا وده منا وده بسلام وطو يتاليان انسندك علاما اكو مبت ይህንንም ማድረጉ አልበቃውምና አጼ ምኒልክን ለማስቆጣት ሲል ራስ መንገሻ በራስ አሉላ ረዳትነት ከርሶ ጋር ተዋግተው በትግራይ ባባታቸው አልጋ ለመቀመጥ ጦር ያሰናዳል ብያለ ወደ አጼ ምኒልክ ይልክ ጀመር። አጼ ምኒልክም ነገሩ እውነት መሆኑን ለመረዳት ሲሉ የራስ መንገሻን አቋዋል አሰልለው የራስ መንገሻ ሐሳብ ለአጼ ምኒልክ ታዛሽ ሆኖ በኢትዮጵያ ጠላት እንዳይገባበት ከመከላከል በቀር ሌላ ሐሳብ እንደሌላቸው አውቀው ዝም አሉ። ጀነራል ባልዴሳራ ግን ፖለቲካው ሳይዝለት በመቅረቱ እጅግ አዘነ። ከዚህም በኋላ አጼ ምኒልክ ከቋና ተነስተው በደሴ አድርገው ሐምሌ 9 ቀን 1881 ዓ.ም ተመረጡ ወደ እንጦጦ ከተማ ገቡ። አጼ ምኒልክ ከላይ የቀዳማዊ ምኒልክ ከታችም የልብነ ድንግል ዘር በመሆናቸው ከብዙ ዘመን ጀምሮ ሲመኙት የነበረውን የኢትዮጵያ ንጉሠ ነገሥትነት ስላገኙ እንደ ህጉ በሊቀ ጳጳሱ በአቡነ ማቴዎስ እጅ ቅባ መንግሥት ለመቀባትና የንጉሠ ነገሥት ዘውድ ለመጫን ለሥርዓተ ንግሥ የሚያስፈልገው ሁሉ እንዲዘጋጅ አዘዙ። ሥርዓተ ንግሡም የሚፈጸምበት በጥቅምት 25 ቀን 1882 ዓ.ም ተመረጠ በእንጦጦ መንበረ ፀሐይ በተባለ በእመቤታችን ቤተክርስቲያን እንዲሆን ተወስኖ ነበርና ጃንሆይ ዳግማዊ ምኒልክና እቴጌ ጣይቱ ሊቀ ጳጳሱ አቡነ ማቴዎስ እጨጌ ገብረስላሴ ሌሎችም መኳንንቱና ወይዛዝሩ ወደ ቤተክርስቲያን እየሄዱ አደሩ። ሊቃውንቱና መዘምራኑም እንደ ሥርዓቱ ለሥርዓተ ንግሥ የሚገባውን ጸሎት ሲጸልዩ አድረው 9 ሰዓት ሲሆን በሊቀ ጳጳሱ በአቡነ ማቴዎስ እጅ ቅባ መንግሥት ተቀብተው የንጉሠ ነገሥትነት ዘውድ ጫኑ። ሥርዓተ ንግሡም ከተፈጸመ በኋላ ሊቀ ጳጳሱ አቡነ ማቴዎስ ገባሬ ሰናይ ሆነው ቀድሰው ሥጋ ወደሙ አቀበሏቸው። ከጠዋቱ 4 ሰዓት ሲሆን አጼ ምኒልክ ዘውድ እንደጫኑ ልብሰ መንግስት እንደለበሱ በትረ መንግስት እንደያዙ ራሶች በቀኝና በግራ ሊቀ መኳሶች በፊትና በኋላ ሆነው ካህናቱ ብሩክ አንተ ንጉሥ እስራኤል እያሉ አንድ ጊዜ ዑደት ከተደረገ በኋላ በዚያ በቅጥረ ግቢ ምንጣፍ ተነጥፎ ዙፋን ተዘርግቶ ነበርና በምንጣፉ ላይ ቆመው ኦርቶዶክሳዊ ንጉሳችሁ እኔ ነኝ የሚል ቃል ተናግረው በዙፋኑ ላይ ተቀመጡ። በዚያን ጊዜም ትንሹም ትልቁም ባንድ ቃል ሺህ ዓመት ያንግሶ እያለ በእልልታና በደስታ ይመርቅ ጀመር። ቀጥሎም እዳ ያለብህ ነጻ ብያለሁ፣ በዱር በገደልም ያለህ ወንጀለኛ ምሬሃለሁና ግባ የሚል አዋጅ አስነግረው በወርቅ ኮርቻና በወርቅ ዕቃ ባጌጠች በቅሎ ተቀምጠው ወደ እንጦጦ ቤተ መንግሥት ጉዞ ተጀመረ። በስተፊትም ነጋሪቱ እየተጎሰመ እምቢልታውና መለከቱ እየተነፋ ሕዝቡ በቀኝ የሰሌን ቅጠል የዘንባባ ዝንጣፊ እያያዙ ሺህ ዓመት ያንግሶ እያሉ በእልልታና በደስታ ወደ ቤተ መንግሥት ደርሰው በዙፋን ሲቀመጡ 101 ጊዜ መድፍ ተተኮሰ። ከዚያም በኋላ ለመሳፍንቱና ለመኳንንቱ ለወታደሩና ለካህናቱ ትልቅ ግብዣ ተደርጎ ዋለ። ስለ እቴጌ ጣይቱ ዘውድ መጫን በሰለጠነው ዓለም ንጉሥና ንግሥት ዘውድ የሚጭኑበት በቤተ ክርስቲያን ማንድቀል ነው። በኢትዮጵያ ግን አሁን አጼ ኃይለ ሥላሴ እስኪያድሱ ድረስ እንደ ልማድ ሆኖ ንጉሥ ቅባ መንግሥት በተቀባና ዘውድ በጫነ በሦስተኛው ቀን በቤተ መንግሥት ውስጥ ንጉሥ ለእቴጌይቱ ዘውድ ይጭንላት ነበር። ምክንያቱንም ስንመረምር የእቴጌይቱ ክብር ከንጉሡ ክብር እንዳይስተካከል ስለ ክብሯ ማነስ የተደረገ ይመስላል። በዚህም ልማድ አጼ ምኒልክ ቅባ መንግሥት ተቀብተው ዘውድ በጫኑ በሦስተኛው ቀን በዚያው በተሰናዳው በሰፊው ዳስ ውስጥ የንጉሠ ነገሥቱ ዙፋን ተዘርግቶ ነበርና አጼ ምኒልክ በዙፋናቸው ሲቀመጡ እቴጌ ጣይቱም በስተቀኝ በተዘረጋው አነስተኛ ዙፋን ላይ ተቀመጡ። በዚያን ጊዜ ሊቀ ጳጳሱ አቡነ ማቴዎስ የእቴጌይቱን ዘውድ ከንጉሠ ነገሥቱ ተቀብለው በራሳቸው ላይ ጫኑላቸው። በዚህም ጊዜ ካህናቱ አክሊለ ተቀጺላ ታንሶሱ እያሉ በከበሮና በጸናጽል ሲያመሰግኑ መሳፍንቱና መኳንንቱ እየተነሱ በፊታቸው እየቀረቡ እጅ ነሱ። ቀጥሎም 51 ጊዜ መድፍ ተተኮሰ። በሰባተኛውም ቀን ለመምህር ገብረ ሥላሴ የእጨጌነት ሹመት ተደረገላቸውና የንግስ በዓሉ ተጨረሰ። አጼ ምኒልክ ወደ ትግራይ ስለመሄዳቸው። አጼ ምኒልክ የንጉሠ ነገሥት ዘውድ ጭነው ኢትዮጵያን አደላድለው መያዛቸውን ከተረዱት በኋላ የኢትዮጵያ ባላገር አጼ ዮሐንስን የሚጠላበትን ነገር ሁሉ ያውቁት ነበርና አጼ ዮሐንስ እንኳን ሞቱ፣ አጼ ምኒልክ እንኳን ነገሱ የሚባሉበትን ሥራ ሁሉ በአዋጅ አስታወቁ። አንደኛ፣ አጼ ዮሐንስ የተጠሉበት ዋናው ነገር ባልተማሩ መነኮሳት ምክር እየተመሩ እስላሙን፣ ፈላሻውን፣ አረመኔውን ሳይማር እንዲያው በግድ ተጠመቅና ክርስቲያን ሁን እያሉ አዋጅ በመንገራቸውና አንጠመቅም ክርስቲያንም አንሆንም ያሉትን በሞትም በስደትም በእስራትም በልዩ ልዩ መከራና ስቃይም በመቅጣታቸው ነበር። አጼ ምኒልክ ግን ተምሮ በፈቃዱ ተጠምቆ ክርስቲያን ካልሆነ በቀር እንደ አባቱ ሃይማኖት እንዲኖር እንጂ በግድ እንዳይጠመቅ አደረጉለት። ሁለተኛ፣ አጼ ዮሐንስ የተጠሉበት ሌላ ዋናው ነገር ማንም ሰው በመሬቱ ላይ ትንባሆ እንዳይዘራና እንዳይጠጣ አዋጅ በመናገራቸውና በመሬቱ የዘራ መሬቱን ይነጠቃል፣ በአፉም የጎረሰ ከንፈሩን ይቆረጥ፣ ሱረትም በአፍንጫው የጠጣ አፍንጫውን ይፎነን በማለታቸው ነበር። አጼ ምኒልክ ግን ትንባሆ መጠጣት እንደ ጠላ እንደ ጠጅ ልማድ ነው እንጂ በመጽሐፍ የተከለከለ በነፍስም የሚያስኮንን አለመሆኑን አውቀው በትንባሆ ነገር ሰው ሁሉ እንደ ልማዱ እንዲኖር አደረጉለት። ሶስተኛ፣ አጼ ዮሐንስ የተጠሉበት አንዱ ዋና ነገር ከአንዱ አገር ወደ አንዱ አገር ሲዘዋወሩ ለወታደራቸው ሁሉ ነጻነት እየሰጡ በየባላገሩ ቤት ተሰሪ እየሆነ እየገባ የባላገሩን እንጀራውን፣ ወጡን፣ ጠላውን፣ ስጋውን ይህንንም የመሳሰለውን ሁሉ በግድ እንዲወስድበት ስላደረጉ ነበር። አንዳንዱማ የባላገሩን ሚስት በግድ እየያዘ በባሏ ፊት ያስነውራት ነበር ይባላል። አጼ ምኒልክ ግን ለኋላው ሁሉንም አስቀርልሃለሁ፣ አሁን ለጊዜው ግን ባላገር የሆንህ እንዳቅምህ እህል እያወጣህ ለወታደር ቀለብ ስጥ እንጂ ወታደር በቤትህ አይግባብህ የሚል አዋጅ ነገሩለት። ይህንንም የመሰለውን አንዳንድ የከበደ ሸክም ከባላገሩ ጫንቃ ስላወረዱለት ደስ አለው። ከዚህም በኋላ ትግራይን በሙሉ ጠቅለው ለራስ መንገሻ መስጠት ለኋላ ጉዳት የሚያመጣ መስሎ ስለታያቸው በትግራይ ሹምሽር ለማድረግ ሲሉ ለእንጦጦ ከተማ ጠባቂ ልዑል ራስ ዳርጌን ትተው በታህሳስ 9 ቀን 1882 ዓ.ም ወደ ትግራይ ተጓዙ። ሐውዜንም በደረሱ ጊዜ የትግራይን አውራጃ ከሶስት ከፍለው ሹምሽር አደረጉበት። አንደኛ፣ በስተምስራቅ ያለውን አጋሜን ለደጃች ስዩም፣ በስተደቡብ ያለውን ዋናውን ከተማ መቀሌን ጨምረው ለራስ መንገሻ ዮሐንስ፣ ሶስተኛ በራስ መንገሻና በደጃዝማች ስዩም ግዛት መካከለ ያለውን አድዋን ራስ መንገሻንና ደጃዝማች ስዩምን ኢጣሊያኖችንም እንዲተባበቅ ብለው ለደጃዝማች መሸሻ ወርቄ ሰጡት። ከዚህም በኋላ ከብዙ ዘመን ጀምሮ ወደ ሸዋ መጥቶ አጼ ዮሐንስና አጼ ምኒልክ የሚለያዩበትን ሥራ ሲሰራ የሚኖር ኮንት አንቶኔሊ አጼ ምኒልክ ወደ ትግራይ መሄዳቸውን ስለሰማ ተከታትሎ እስከ ሐውዜን ሲመጣ አመጣጡ ለወዳጅነት ጉዳይ ዓለም ሆኑን አውቀዋልና ፊት ነሱት እንጂ እንደ ጥንቱ በማዕረግና በክብር አልተቀበሉትም። ይልቁንም በውጫሌ ከሱ ጋር ከተዋዋሉት ውል በ17ኛው ክፍል የተጻፈው ቃል የኢትዮጵያን ነጻነት የሚነካ መሆኑን ተረድተውት ነበርና በዚህ ሁሉ ነገር ኮንት አንቶኔሊን በመልካም ዓይን አላዩትም ነበር። ቢሆንም ጥቅሙን የሚፈልግ ሰው መታገስ የሚገባው መሆኑ የታወቀ ነውና ኮንት አንቶኔሊ አጼ ምኒልክ እሱን አለመውደዳቸውን እያወቀ እንዳላወቀ መስሎ በተጓዙበት ስፍራ ሁሉ አንድም ጊዜ እንኳ ሳይለይ ይጓዝ ነበር። ልዑል ደጃዝማች መኮንንም የተላኩበትን ጉዳይ ለኢጣሊያ ንጉሥ አድርሰው ከኢጣሊያ ሲመለሱ ከናፖሊ ወደ ኢየሩሳሌም የባህር ጠረፍ ወደ ያፋ የሚሄድ መርከብ ተሳፍረው ያፋ ሲደርሱ በምድር ባቡር ወደ ኢየሩሳሌም ሄዱ። በኢየሩሳሌም የሚኖሩ የኢትዮጵያ መነኮሳት በታላቅ ክብር ተቀብለው የተቀደሱትን ስፍራዎች ሁሉ ካሳዩአቸው በኋላ በአርባቱ እንስሳ በሚባለው በኢትዮጵያ ቤተክርስቲያን ሥጋ ወደሙ ተቀብለው እንደገና ወደ ያፋ ተመልሰው ወደ ምጽዋ የሚሄድ መርከብ ተሳፈሩ። ከምጽዋ በግስጋሴ መጥተው መቀሌ ላይ ከአጼ ምኒልክ ጋር ተገናኝተው ለተላኩበት ጉዳይ ከንጉሥ ኡምቤርቶ የተላኩትን ምላሽ እያስረዱ ተናገሩ። ከዚህም በኋላ አጼ ምኒልክ ወደ ሸዋ የሚመጡበት ጊዜ ደርሶ ነበርና በወሎ ዋና ከተማ በደሴ ሲደርሱ ለደጃዝማች መኮንን የራስ ወርቅ ሰጥተው በራስነት ማዕረግ ስለሾሟቸው ይገባዋል ይገባዋል ተባለላቸው። አጼ ምኒልክም ከጥቂት ሳምንት በኋላ ወደ እንጦጦ ከተማ ሲገቡ ልዑል ራስ መኮንን ክረምቱን ከርመው በጥቢው ወደ ሐረር ወረዱ። አጼ ምኒልክ በ1882 ዓ.ም ወደ ትግራይ ደርሰውና ሹምሽር አድርገው ወደ ሸዋ ከተመለሱ በኋላ በውጫሌ ውል በ17ኛው ክፍል የተጻፈው ቃል ታርሞ እንዲታደስ ቢሆን ይሻላል እያሉ ሐሳባቸውን ለኮንት አንቶኔሊ ይነግሩ ነበር። እርሱ ግን ሐሳባቸውን የተቀበለ ለመምሰል የኢጣሊያን መንግሥት ይህን ቃል ታርሞ በታደሰ ፈቃዱ ነው እያለ የማታለል ቃል ከነገራቸው በኋላ ምስጢሩ ያልተገለጠ አንዳንድ ምክንያት እየፈለገና እየፈጠረም ስላስቀረባቸው እጅግ ተናደዱ። በውጫሌ ላይ በኢትዮጵያ ንጉሠ ነገሥትና በኢጣሊያ መንግሥት መካከል የተደረገውን ውል ከጣሊያንኛ ወደ አማርኛ ቋንቋ የተረጎመው በፊት በአስመራ በካቶሊክ ሚስዮን ቤት እየተማረ ያደገ በኋላ ግን ለአጼ ምኒልክ ሎሌ የሆነ ግራዝማች ዮሴፍ የሚባለው ነበር። በውሉም በ17ኛው ክፍል በኢጣሊያንኛ ቋንቋ የተጻፈው የኢትዮጵያ ንጉሠ ነገሥት ከሌሎች ነገሥታት የሚፈልጉትን ጉዳይ ሁሉ በኢጣሊያ መንግሥት በኩል ለመላላክ ፈቅደዋል ይል ነበር። ግራዝማች ዮሴፍ ግን አጼ ምኒልክን በመፍራት ይሁን ወይም የኢጣሊያንኛ ቋንቋ አጥርቶ ባለማወቁ ምክንያቱ አልታወቀም እንጂ ወደ አማርኛ ቋንቋ ሲተረጉም የኢትዮጵያ ንጉሠ ነገሥት ከሌሎች ነገሥታት የሚፈልጉትን ጉዳይ ሁሉ በኢጣሊያ መንግሥት አጋዥነት ለመላላክ ይችላሉ ብሎ ተርጉሞት ነበርና አጼ ምኒልክ ለጊዜው ጉዳያቸውን ሁሉ ያውም ግዴታ ሳይኖርባቸው ቢፈቅዱ በኢጣሊያ መንግሥት አጋዥነት ይልካሉ ማለቱ መስሏቸው ነበር እንጂ የኢጣሊያ ጥገኝነት መሆኑን አላወቁም ነበር። በኋላ ግን አንዳንድ የውጭ አገር ወዳጆቻቸው የዚህ ትርጓሜው ኢትዮጵያ የኢጣሊያ ጥገኛ ነች ማለት ነው እያሉ ስለነገሯቸው ይህ 17ኛው ክፍል እንዲሰረዝ መላልሰው ቢጠይቁ የማይሆንላቸው ሆነ። ይህም በ1882 باولو باسرا سباتن يو كفل يتصافو قال يجبكم نصنت يمينكا وانا نگر مونو كتاوك بوالا بوج بياد دبابايو بوستن ببيت منغستو تلكم تنشم نگرون ايان السا اي نگاگرو نبرنا تيجي تايتو بنگرو سلتنا ددو ناسلا الزنو ككونت انتونيل ليگار كركرو بالفين بفيتا چون ديون كاسي منيليك اسفكدو كونت انتونيلين ود الفين يدرس يتطر راي قبا بزو كركر كتدر قبالا ده افرا سبات تنياو يولو كفل لو تيميهون ليلا يولا السر انديا قرب تسمام تو تلايو بماغستوم كزي كتلو يالون يولا السر صفو اقربه يوم يجبيا نغسرقس كماريتو عند كفل ويم باسرا سبات تنياو يول كفل يتبالون تقلينت تليلا لو تشاقر منغستات اندايسات قديتا يقبان دهونا عصرا سباتن يون كفل لما لووت ايتشالال يميل نبر بس جان جزيم عز ايمن اللي كنا لول راس مكونن تنت انتوني اللي يقربو يولا الساب ملكام مسلو تايتواتشو نبرنا بس يهو لما سمامات فلقو تيجي تايتو جن انيا باللفوول سن السفت አሁን እንደገና ከመሪታችን ክፍል ወይም ጥገኝነትን ለሌላ የውጭ ሀገር መንግስት ለመስጠት ፈቃድ የለንም ነገር ግን በንሰጥም ባንሰጥም በእኛው ፈቃድ ብቻ ይሆናል እንጂ ኮንስታንቲኔል ሊጠይቀን አይገባውም እኛም ለዚህ ነገር ግዴታ መግባት አያስፈልገንምና ይህ ቃል በውሉ ውስጥ ሲገባ አይታየኝም ብለው ሐሳባቸውን ገልጠው ተናገሩ ኮንስታንቲኔልም እቴጌ በተናገሩት ነገር እጅግ ስለተቆጣ የውሉን አሳብ እቴጌ ጽፈው ያቀርቡ እና ያዋለን ብሎ የድፍረት ቃል ተናገራቸው እቴጌም እሺ መልካም ነው እኛም እንጽፋለን አንተም ሌላ ጻፍና አምጣ ብለው ተለያዩ በማግስቱም እቴጌይቱ በውጫሌው በ17ኛው የውሉ ክፍል የተጻፈው ቃል በጭራሽ ተፈቆ ቀጥቷል የሚል ቃል ብቻ ሰፈው ቢያቀርቡለት ለ17ኛው ክፍል ለውጥ ለኢጣሊያ መንግስት ጥቅም የሚሆን ሌላ ቃል ካልተጨመረበት የፊተኛው ውል እንደጸና ይቆያል እንጂ አይለወጥም ብሎ ተቆጥቶ ወጣ ወደ ቤቱም ከገባ በኋላ አጼ ምኒልክ ስልጣናቸውን ሁሉ ለሴት ለቀው ያላግጡብናል ይያለ ለባልንጀሮቹ ነገራቸው ወደ ሮማ ከተመለሰ በኋላ ግን የቴጌ ጣይቱን ብርታትና ውቀት እያመሰገነ ቴጌ ጣይቱ ባይኖሩ አጼ ምኒልክ ንጉሰ ነገስት ለመሆን ብዙ ችግር ሳያገኛቸው አይቀርም ይያለ ለየወዳጆቹ ሲናገር ነበር ይባላል በዚያን ጊዜ ለአጼ ምኒልክና ለልዑል ራስ መኮንን የታያቸው በዚህ ምክንያት ጦርነት እንዳይደረግና የክርስቲያን ደም እንዳይፈስ ጥገኝነቱ ከቀረደን ለሌላ መንግስት አንሰጥም ብለን ብንዋዋል ጉዳት አይደለም ማለት ነበር ለቴጌ ጣይቱ የታያቸው ኮንስታንቲኔል እንዳቀረበው ሐሳብ ብንዋዋል በአገራችን የፈቀድነውን ካልሰራን ያው ነጻነትን ማጣት ነው ማለት ነበር ማናቸውም ቢሆን ስምምነት ሳይደረግ ኮንስታንቲኔል ወደ ኢጣሊያ ሀገር ተመልሶ ሄደ ጣሊያኖች በፊት ባጼ ዮሐንስና በንጉስ ምኒልክ መካከል ጠብ እንዲነሳና እንዲዋጉ ለማድረግ በብዙ ይጥሩ ነበር ንጉስ ምኒልክም ለጊዜው የታያቸው በጦርነትም በማናቸው ማደራረግ ቢሆን ያጼ ዮሐንስን ኃይል አድከመው እሳቸው የኢትዮጵያ ንጉሰ ነገስት ለመባል ብቻ ነበርና የጦር መሳሪያ ለማግኘት ሲሉ ከጣሊያኖች ጋር ያላቸውን ወዳጅነት ለማጽናት በብዙ ይጥሩ ነበር ጣሊያኖች የጦር መሳሪያ በመስጠት ለንጉስ ምኒልክ የረዱትን እርዳታ ያውቃሉና ንጉስ ምኒልክ የኢትዮጵያ ንጉሰ ነገስት ሲሆኑ ከኢትዮጵያ የሚፈልጉትን ጥቅም ሁሉ የሚሰጧቸው ስለመሰላቸው እስከዚህ ጊዜ ድረስ ከራስ መንገሻ ጋር ለመላላክና የወዳጅነት ስራ ለመጀመር አላሰቡም ነበር በኋላ ግን አጼ ምኒልክ በውጫሌው ውል በ17ኛው ክፍል የተጻፈው ቃል ባለመታረሙና ባለመሰረዙ ምክንያት መቀየማቸውን ስላወቁት ፖለቲካው ሁሉ እንደፈረሰባቸው ተረድተው በፊት በአጼ ዮሐንስና በአጼ ምኒልክ መካከል እንዳደረጉት አሁንም በአጼ ምኒልክና በራስ መንገሻ መካከል ገብተው ለማጣላትና ለማለያየት ሲሉ ከራስ መንገሻ ጋር የወዳጅነት ሥራ ለመጀመር ቁርጣ ሐሳብ አደረጉ። ከዚህም በኋላ ከኢጣሊያ መንግስት አንድ ነገር ቢፈልጉ በምጽዋ ወደሚኖረው አገረ ገዥ እየጻፉ ቢያስታውቁ ለማግኘት ይችላሉ የሚል ደብዳቤ ከኢጣሊያ ንጉስ ከግርማዊ ኡምቤርቶ ለራስ መንገሻ መጣላቸው። ራስ መንገሻም ደብዳቤውን አይተው ለጊዜው ከወዳጅነት በቀር ከኢጣሊያ የምፈልገው ነገር የለኝም፣ ስላሳባቸው ግን እግዚአብሔር ይስጥልኝ የሚል ምላሽ ሰጥተው ነበር። በኋላ ግን ከኢጣሊያ መንግስት ጋር የፍቅርና የወዳጅነት ብቻውን ለመዋዋል ፈቃዴ ነው ብለው አስታወቋቸው። የአስመራ ገዥ ጀነራል ጋንዶልፊ የሚባለው ይህን ነገር በሰማ ጊዜ ከአስመራ በቶሎ ወደ መረብ መጥቶ ራስ መንገሻም እስከ መረብ ሂደው ተገናኙና ቃል ለቃል ከተነጋገሩ በኋላ ከዚህ ቀጥሎ ያለውን ውል ተጻጽፈው ተፈራረሙ። አንደኛውን ለኢጣሊያ መንግስት ራስ መንገሻን የሚጠላ ጠላቱ ነው፣ ራስ መንገሻን የሚወድ ወዳጁ ነው። ራስ መንገሻን ይወደዋልና ያከብረዋል። የኢትዮጵያ ንጉሠ ነገሥት ልጅ እንደመሆኑ ሁሉ ያውቀዋል። ራስ መንገሻን የሚያሳዝን ትንሽ ነገር ስንኳ ምንም እንዳያደርግ ምሏል።
ዛሬ ነፃነት ላበቁም ወገኖቼ